ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 12 ተነስተን የተከላላ ፕሮግራማችን ፍጻሜ ይሆናል።
Anche te caramba Hagani Addis Ababa
የታባቱ
ሞትን ይሙት እባካችሁ ዘመዶቼ ሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደስታ ውገሩት
ከአጥንቴ በታች ቅበሩ
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጽናኑት አውግዙት
በሙሾ ግን አትበሉት
በሞቴ እንዳታስደስቱት እንደዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካፍቼ
በሰርጌ ትቀበር ሞቴ
ተሰርቅ ነበር ባትረሱ
በንባውሌን ባታተርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሩኝ እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረስቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጸነስ እንባ በዓይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍስሐ ዕረፍት አብቁኝ
በዶርዜስ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያጥራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ ሁለተኛ ስም ጥቅምት 2007 ዓመተ ምህረት ክፍል 12 ጎንደር በጣሊያኖች መያዙ ለራስ ምሩም ሆነ ለደጃዝማች ትልቅ ውድቀት ነበር። ጣላት ተክላላውን የሰሜን ድንበር ስለሚቆጣጠር ወደ ሱዳን የሚወስደው መንገድ ተዘግቷል። ራስ ምሩም ወደ ጎጃም የመመለሻ መንገዳቸው የተዘጋ መሆኑን አወቁ። ስለዚህ የራሳቸውን ግዛት እንኳን ለመከላከል ማድረግ የሚችሉት ነገር አልነበረም። ከብዙ ቀናት በፊት ራስ ምሩ ከንጉሱ የተላከ ደብዳቤ ደርሷቸው ነበር። በደብዳቤውም ከወታደሮችና ከገበሬዎች ጋር የተባበረ ግንባር ፈጥረው የጠላትን ግስጋሳ ለመግታት እንዲሞክሩ፣ ያን ማድረግ የሚቻል ካልሆነ ደግሞ ራሳቸው ራስ ምሩና ደጃዝማች አያሌው ከንጉሱ ጋር እንዲገናኙና ለመጨረሻ ጊዜ ተስፋ በሌለው ጦርነት ለሀገራቸው እንዲሞቱ ጥሪ ነበር። መልሳቸውን በስልክ እንዲያስታውቋቸው ንጉሱ ጠይቀው ነበር። ንጉሱ ባሉበት ግንባር በሰሜን ምስራቅ በኩል ስላሉት ሁኔታዎች ምንም ፍንጭ ሳይኖረን ነበር የከረምነው። ይህ ደብዳቤ ብዙ ነገር ነው ያስረዳን። እያንዳንዱን መስመር በጥሞና ላነበበው ሰው ደብዳቤው ንጉሱ ጦርነቱ ያለቀለት እንደሆነ አድርገው እንዳሰቡ ያስረዳል። የደብዳቤው መጨረሻ ራሱ ንጉሱ ጥርጣሬና ተስፋ የመቁረጥ ስሜት እንዳላቸውም ያስረዳል። የመጀመሪያና የመጨረሻ የሆነው የንጉሱ ተስፋ ሞቷል። ከዳባት እስከ ይፋግ ጣና ሐይቅ አጠገብ ያለ ከተማ ድረስ የነበረው የቴሌፎን መስመር ጠቅላላ በአካባቢው ሰው ወድሟል። ስለዚህ አዲስ አበባ የሚሆነውን ነገር ለማወቅና በየግንባሩ ያለውን ሁኔታ ለመረዳት ከፈለግ በተቻለ ፍጥነት ወደ ይፋግ ከተማ መሄድ ነበረብን። በደንቀዝ ከተማ ካደረግነው የ20 ሰዓታት እረፍት በኋላ ልክ የቅዱስ ጊዮርጊስ ቀን የመጨረሻ ጦርነት ባደረግንበት በወሩ መንገድ ጀመርን። የመከራ ጉዟችንንም ቀጠል። አሁንም እንደገና ቅዱስ ጊዮርጊስ ለኛ እንዳልታደገ ለማየት በቃን። ከከተማው ስንወጣ ከቀኑ 10 ሰዓት ነበር። ሰማዩን ከባድ ጥቁር ደመና ጋርዶት ነበር። ፈጠነ ተሽሎት በእግሩ መራመድ ይችላል። እኔም ከሶስት ሳምንት በኋላ ለመጀመሪያ ጊዜ በቅሎ ላይ በመውጣቴ ደስ ብሎኛል። የጉዟችን የመጨረሻዎቹ ቀናት በጣም አስቸጋሪዎች ነበሩ። እርቃኔን ለመሸፈን ስል የዝናብ ልብሴን በየቀኑ መልበስ ነበረብኝ። ሰዎች የተበጣጠሰው የተንጠለጠሉ ነበሩ። መከራቻይ የሆነውን ጫማዬን ለመቆጠብ ስራመድ በጥንቃቄ ነበር። መንገድ ከጀመርን አንድ ሰዓትም አልሞላም ነበር። ድንገት የዝናብ ማዕበል ጀመረ። በሕይወቴ እንደዚህ አይነት አይቼም አላውቅ፣ ወደፊትም እንደማላይ ተስፋ አድርጋለሁ። ልክ የማታ ያህል ጨለመ። ቁጥር የሌለው የመብረቅ ብዛት ባጠገባችን መሬት ከሚያንቀጠቅጥ ነጎድጓድ ጋር ይወርዳል። እንደበረዶ የሚቀዘቅዝ ማዕበልም መንፈስ ጀመረ። ፊታችንን ሲመታን የነበረው ዝናብ ወደ በረዶ ተቀየረ። ያለማቋረጥ ከሁለት ሰዓታት በላይ ወረደ። እንስሶቹ ጭራቸውን ወደ ነፋሱ አዙረው የሚንቀሳቀሱ አልሆኑም። በዚህ ሁኔታ በሜዳ ላይ ያለ ምንም መጠለያ በግራና በቀኛችን ጎርፍ እየወረደ መቆየት ነበረብን። ከቆምንበት ቦታ በረዶና ውሃ እስከ ጉልበታችን ድረስ ውጦን በብርድ እየተንቀጠቀጥን ነበር። ቅዱስ ጊዮርጊስ ምን በትለን ነው እንደዚህ የፈረድክብን የሚሉ ንግግሮችም ይሰሙ ነበር። ያም ሆኖ ትግስት ያጠረው ማማረር አልነበረም። አልፎ አልፎ በረጅም መተንፈስ ብቻ ነው። ሰዎቹ ይህንንም ቢሆን እንደ ታዛዥ ልጅ ነው የተቀበሉት። ቀጥሎም በእንደዚህ አይነት ሁኔታ ሁል ጊዜ እንደሚሆነው ሁሉ ጤነኛ ያልሆነ የመጽናናት ስሜት መታየት ተጀመረ። ከልክ በላይ የሆነ እንደ ስካርም የሚመስል ሁኔታ ነው። ግን አንድ ሰው ከመጠን ወይም ከአቅም በላይ በሆነ የአእምሮ ጭንቀት ሲወጠር ለማረሳሳትና ለማሳለፍ ይረዳል። አንድ የጅል ቀልድም ተጀመረ። ቀልዱም በአቶ ማሞ ቤተሰብ፣ ኢትዮጵያውያኑ ፓይለቶች፣ በጣሊያን ምርኮኞችና በእኔ በቀረው ብሬሰር በፈጠነ መካከል ነበር። ሌሎቹ ሁለት ድሬሰሮች ጠፍተዋል። ሁሉም በአንድ ጊዜ ይናገራሉ፣ ለመቀለድም ይሞክራሉ። እንደገናም በሆነ ባልሆነው ከልባቸው ከፍ ብለው ይስቃሉ። የጅል አይነት ቀልድም ነበር። አንድ ሰው አድጦት ሲወድቅ ወይ ደግሞ አህያ ጭንቅላቱን ከዝናብ ለማስጣል ከሌላው አህያ ሆድ ስር ሲደበቅ፣ ወይ ደግሞ በቅሎ በብርድ እየተንቀጠቀጠ አየር ሲያመልጠው ነበሩ። እንደዚህ አይነት ነገሮች ሳቅ ያስጀምራሉ። ወዲያውኑ ሁሉም የተሰበሰበው ሰው እንደ ተለከፈ ሰው መሳቅ ይጀምራል። ወንዲያችንም ተመለሰልንና ያ ሁሉ መዓት እየወረደብን በጉልበት እንስሶችን ወደፊት ገፋናቸው። ሽባ እንደሆነ ሰው እዚህ መቆየቱ ምን ይጠቅማል? እንደምንም ታግለን ወደታች ወደ ረባዳው መሬት መውረድ አለብን። ቢያንስ ቢያንስ ለእሳት የሚሆን እንጨት ይኖራል። እየተገፋፋንም እየተሻሸንም ነበር። ሰዎች እየተደናቀፉ ጭቃ በጭቃ ሆነው ውሃ በሞላው ጉድጓድ ውስጥ ይወድቁ ነበር። ምን ይመጣል? በእነዚህ ነገሮች መሳቅ ብቻ ነበር። በሌላ በኩል ግን በጣም ደካማ የሆኑ ይህን ለመቋቋም አቅም የሌላቸው ሰዎች ነበሩ። እነሱም መረዳት ነበረባቸው። ከነዚህ አንዷ ትንሿ አጸደ ነበረች። የሚያስገርም ጥንካሬ በረዶውን ተቀበለችው። ባዶ በነበረው በኔ በቅሎ ላይም አሳፈርኳት። ነገር ግን በጣም ደክማ ስለነበር እንቅልፍ ወስዷት ጭቃው ላይ በጭንቅላቷ ወደቀች። ከዚያ በኋላ እኔና አንደኛው ፓይለት በየተራ እንሸከማት ነበር። ከምሽቱ 3 ሰዓት ብስብስ እንዳልን ሰውነታችን በሙሉ በጭቃ እስከ ጆሮአችን ድረስ ተለቅልቆ ግራይንበር ደረስ። ወዲያውኑ ለእሳት የሚሆን እንጨት ለመልቀም እሽቅድምድም ተጀመረ። አባባ ቶሎናልኝ ተመልሳ ነቃለችው አጸደ ነበረች። እኔን ስጠራ የሰማሁት እየረብ ስደርስ ከአቅሟ በላይ 10 እጥፍ የሚሆን ግንድ ላይ ተጋድማ ባለ ጉልበቷ ግዙፍ ከሆነ አገልጋይ ትከላከላለች። ግንዱ የኔ ነው፣ መጀመሪያ ያየሁት እኔ ነኝ እያለች በመጮህ እንደ አነብ እየዘለለች የግዙፉን አገልጋይ እግር ትደበድብና ትናከስ ነበር። ሶስት ቦታ በሚነድ ትልልቅ እሳት ዙሪያ ተቀምጠን ልብሳችንም ወዲያው ደረቀ። ቡናም አፈላን። ከድንቀዝ ያመጣነው እንጀራና ወጥም በላን። አሁን የነበረን ስሜት ቀዝቀዝ ማለት ጀመረ። ደግነቱ ደክሞ ስለነበር የማገገሚያው መልአክ እንቅልፍ በትክክለኛው ጊዜ ደረሰልን። ማዕበሉ ከነበረዶ በጣም ኃይለኛ ቢሆንም ለኛ ጠቀሜታ ነበረው። ነብቶ በጣም ወሳኝ ሆነና በቀላሉ በማይታለፈው በግራኝ በር ማለፊያ ከዚህ ቀደም ግራኝ መሐመድን ያስቆሙበትና የተገደለበት ቦታ ስናል ያየነው ነገር ነበር። ማለፊያው በጉድብና በግንብ የተዘጋጁ መተኮሻ ምሽጎች ተሰርተውበታል። ለካስ የአካባቢው ገበሬዎች እኛን ላለማሳለፍ ቆርጠው ተዘጋጅተው ነበር። ነገር ግን ማታውኑ ማዕበሉ በመምጣቱ እቅዳቸው አፈረሰባቸው። እዛ ቦታ ላይ ከመጠን በላይ በረዶ የወረደ ይመስላል። ምክንያቱም ግዙፍ የሆኑ የበረዶ ክምሮች በየቦታው እናይ ነበር። በማለፊያው ደግሞ ግራኝ በጽኑ ሲቆስ በንዴት በጎራዴው መጥቶ ሊቆርጠው ነበር የተባለውን የተጠማዘዘ የወይራ ዛፍ አየን። ይህ ዛፍ ራሱ ይሁን እርግጠኛ አልነበርንም፣ ግን ይመስላል። ምክንያቱም ዛፉ በዘጠና ዲግሪ የተጣመመበት ቦታ ላይ የጠባሳ ምልክት ይታይ ነበር። በቀን ብዛት ያላቸው አውሮፕላኖች ይመጡብን ነበር፣ ግን ምንም አይነት የመተናኮል ሁኔታ አላሳዩም። በጣም ዝቅ ብለው በላያችን ላይ ደጋግመው ይበሩ ነበር፣ ምንም ነገር አልጣሉብንም። የእኛ ሰዎችም ቢሆኑ ወደ አውሮፕላኖቹ የመተኮስ ፍላጎት አልነበራቸውም። ማታውን ባጠገቡ የጥንት ቤተ መንግስት ፍርስራሽ በሚታይበት ባስደሳችው የአርኖ ጋርኖ ወንዝ ዳርቻ አሳለፍ። በሚቀጥለው ቀን ተጉዘን መጋቢት 26 ቀን እኩለ ቀን ላይ ይፋቅ ከተማ ገባን። የጦር አዛዦቹ ወዲያውኑ ከአዲስ አበባ ጋር ግንኙነት አደረጉ። የቴሌፎን ሰራተኛው የጎንደሩ መስመር ተቋርጧል አለ። በኋላ ስናጣራ ግን ውሸት ነበር። ሰውየው ከጣሊያኖች ጋር ሲገናኝ ነበር፣ አሁንም ይገናኛል። ከሁለት ሰዓታት ደወልና ጩኸት በኋላ ከአዲስ አበባ ጋር ግንኙነት ተጀመረ። ግንኙነቱም በመሃል መቀበያ ጣቢያዎች በደብረታቦር፣ አጋድ፣ በሽሎ፣ መቅደላና ወረይሉ በኩል አድርጎ ነበር። ራስ እምሩ የመጀመሪያውን እድል ስለወሰዱ ከሁለት ሰዓት በላይ ለሚሆን ጊዜ ማውራት ቀጠሉ። ጃክቻ እያሌው በትዕግስት ውጭ ሆነው እየተጠባበቁ ነበር። ከዛም የደጃዝማች ተራ ደረሰና እሳቸውም ተመሳሳይ ረጅም ንግግር አደረጉ። ከዛ በኋላ ሁለቱም በየእጃቸው መገናኛውን ይዘው ተቀመጡና ከአዲስ አበባ ጋር አንድ ሰዓት በላይ ተነጋገሩ። በመሃሉ እንደነሱ ብዙም ጭንቀት የሌለብን እኛ ደግሞ ጊዜያችን ደስ በሚል ሁኔታ ለማሳለፍ አስበናል። መልክተኛ ከምሽቱ 4 ሰዓት ላይ ወደ እኛ ሲመጣ በከተማው ውስጥ ባለ አንድ መኖሪያ ቤት ደንበኛ እራት ግብዣ አዘጋጅተን እየተደሰትን ነበር። መልክቱም አዛዦቹ ንግግራቸውን ስለጨረሱ ከከተማው ብዙ ኪሎሜትሮች ራቅ ባለ የካምፕ ቦታ እንድንሄድ ነበር። ለብዙ ሰዓታት አዲስ አበባ ካሉ ገዢዎች ጋር ንግግር ቢያደርጉም ደጃቻ እያሌው ስለ ኢትዮጵያ ምን እንደተደረገና ምን እየሆነ እንደሆነ ያገኙት ዕውቀት የለም። በኦፊሴል የጌቱ ኃላፊ እንደሆኑ ነው የተነገረው። ነገር ግን በእርግጥ ኃላፊ የነበሩት የንግድ ሚኒስትሩ አቶ መኮንን እንደሆኑ ነው የተረዳ ነው። እንዲህ ከሆነ ነገሮች በሙሉ መጥፎ ደረጃ ደርሰዋል አሉ ደጃዝማች የሰሙትን ሲነግሩኝ። እኔ እንኳን ገብቶኛል፣ ምክንያቱም የተከበሩ ሚኒስትሩን በደንብ አውቃቸው ነበር። በትልቁ ምንም አይነት የሚረባ ነገር የሌላቸውና ከዚህ በፊት ታይቶም ተፈጥሮም የማያውቅ በጣም የገማታ ማለት ነበሩ። ትንሽ ዘግይቶም የጦር ሚኒስትሩ የራስ ካሳና የራስ ስዩም ሰራዊት የተሸነፈ መሆኑ ታወቀ። ሆኖም እንደ ሚኒስትሩ አቶ መኮንን አገላለጽ ይህ አደገኛም አልመሰለም። ምክንያቱም ንጉሱ ብዛት ያለው ሰራዊት ይዘው ወደ ጦር ግንባር እየሄዱ ስለሆነ ጣሊያኖችን በመጡበት መመለስ ይችላሉ። እንደዚያ ከሆነ ደግሞ ሰላም ተመልሶ ይመጣል። በኦጋዴን በኩል ደግሞ ኢትዮጵያውያኑ የግራዚያኒን ሰራዊት ሙሉ በሙሉ ሊደመስሱት ምንም አልቀራቸውም ነበር። ራስ ዘምሩና ደጃቻ እያሌውን በተመለከተ እርስ በርሳቸው ከተመካከሩ በኋላ ይበጃል ብለው ያሰቡትን ነገር ሊያደርጉ ነው። እንግዲህ በቆራጥነትና በአገር ወዳድነት ስለተዋጉ በንጉሳውያን ቤተሰቦች መታመንና መልካም ፈቃድ አግኝተዋል። በኋላም ቋ ስለዚህ ከተፈጸመ ስብልት ብዛት ያጥወለውለይ ነበር። እንግዲህ ይሄን ያደረጉት ቀበሮው አቶ መኮንን ናቸው። ያን ሁሉ ሰዓት በስልክ ንግግር ሲለዋወጡ እነዚህን ሁለት የተከበሩ ስላባት አገራቸው ሁኔታ የተጨነቁ ሰዎችን በውሸት ሲደልሏቸው ነው የቆዩት። ራስ ተምሩና ደጃቻ ያያሉን ምንም አይነት መረጃ የላቸውም እናም ኃይልም አልነበራቸውም። ስለዚህ በሙሉነት ከአዲስ አበባ ገዢዎች ባለው ሁኔታና ወደፊት ስለሚሆነው ምን ማድረግ እንዳለባቸው ምክር ጠየቁ። በዚህ ሁኔታ ያያሉ ነው ሚኒስትር ተብየው አዲስ አበባ ቁጭ ብለው ሰዎችን ጆሮአቸው እስኪሞላ ድረስ ምንም አደጋ የለም እያሉ ሲነግሯቸው የነበረው። ሚኒስትሩ ግን ንጉሱ ሽሽት እንደጀመሩ ያውቁ ነበር። በሚቀጥለው ቀን ወደ ጎጃም ለመሄድ ከወሰኑት ከራስምሩ ጋር ተለያየን። ለኛ የነበረን አማራጭ ወደ ደብረታቦር መሄድ ነው። ደብረታቦር የደጃዝማች አያሌው አማች ደጃዝማች አስፋውሰን ነበሩ አዛዡ። ከ500 ከማይበልጡ ወታደሮች ጋር በመሆን መጋቢት 30 ቀን ከተዋቱ ደብረታቦር ገባን። ከተማው ዙሪያውን ያመር ነበር። እኔና ፓይለቶቹ ጓደኞቼ መጀመሪያ ያደረግነው ነገር ቢኖር አውሮፕላን እንዲላክልን ወደ አዲስ አበባ ቴሌግራም ማድረግ ነበር። መልሱም ከጥቂት ቀናት በኋላ በቴሌግራም ተላከልን። ከቲጊዋ ነበር የተላከው። አውሮፕላን መላክ እንደማይቻል ነው የተገለጸልን። ለደህንነታችን ሲባል ከደጃዝማች አያሌው ጋር እንድንቆይ ተነገረን። ቴሌግራሙን ከላኩ በኋላ ወደ አድቬንቲስት ሚሽዮን ማዕከል ሄድኩ። በሶስቱ አውሮፓውያን ታላቅ የወዳጅነት አቀባበል ተደረገልኝ። ሚስተር ፓልም ስዊድናዊ፣ ሚስስ ፓልም ኖርዌይ እና በእንግድነት የመጣው ጀርመናዊው ሚስተር ሄስ ነበሩ። በደብረታቦር ለአንድ ሳምንት በቆየሁበት ጊዜ በሚስተር እና ሚስስ ፓልም ቤት ነበር በእንግድነት ያረፍኩት። ሚስተር ሄሳም እዛው ቤት ነው ያለው። ገላ ለመታጠብና ጺሜን ለመላጨትም እድል አገኘው። የራሴ ጸጉር ትከሻዬ ላይ ይደርስ ነበር። ሄስ ጸጉሬን ቆረጠልኝ። ሚስተር ፓልም ደግሞ ሱሪ ሰጠኝ። ለአምስት ወራት በየጫካው ከርታታ ኑሮ ስኖር ከርሜ አሁን ግን ንጹህና ደስ የሚል በስዊድን ባህር የተዘጋጀ ጠረጴዛ አጠገብ ስቀመጥ የተሰማኝ ስሜት መገለጫ የለውም። የእውነት አልጋ ላይ ንጹህና ጥሩ ሽታ ያለው ነጭ አንሶላ ውስጥ ገብቼ መተኛት ደግሞ የነበረኝን ስሜት ከፍ ነው ያደረገው። በአራት ማዕዘን ግድግዳ ያለው ቤት ውስጥ መተኛት መቻልስ የሚሰጠው የደህንነት ስሜት ምስጋናዬ ለነዚህ ለረዱኝና ለተንከባከቡኝ ጓደኞች ልክ የለውም። ወደፊትም ቢሆን ሳመሰግናቸው እኖራለሁ። የሚያምረው የሚሲዮን ማዕከል ከከተማው ጠርዝ ነው የሚገኘው። የጠቅላላው የሚሲዮኑ ቅጥር ግቢ ወደ 35 ሄክታር ይሆናል። ዙሪያውንም ባጋም ተክል ታጥሯል። ግቢው ውስጥ ደግሞ በጣም ጥሩ ከ25 እስከ 30 ሰዎች መያዝ የሚችል ሆስፒታል፣ የኦፕሬሽን ክፍልና ክሊኒክ፣ 3 የመኖሪያ ቤቶች፣ ትምህርት ቤትና ቤተክርስቲያን አሉበት። በደንብ በእንክብካቤ የተያዘ የአትክልት ቦታና ብዙ ሺህ ላይን የሚያስደስቱ የባህር ዛፎች ያሉበት መናፈሻ ቦታም አለው። ሁሉም ነገር በደንብ በስነ ስርዓት ነው። እኔም ምቾት አልጎደለኝም። ከራሳቸው ጄኔሬተር የኤሌክትሪክ መብራትም ነበር። በጦርነቱ ምክንያት ስለተዘጋ ትምህርት ቤቱ በዚያን ጊዜ ለኢትዮጵያ ባንክ የደብረታቦር ቅርንጫፍ በኪራይ ተሰጥቷል። ባንኩም ውስጥ የሚሰሩ አሜሪካ የተማሩ ሁለት ወጣት ኢትዮጵያውያን ጋር ተዋወቁ። ፓልም ቤት ውስጥ የተሰራ የሚገርም ሬዲዮ ማዳመጫ ስለነበረው በውጭ ዓለም የሚደረገውን ነገር መከታተል እንችል ነበር። ያው ጸጉር የሚያቆም ዜና ተራ በተራ ቢያሰማንም ለኔ ደግሞ ትልቅ ዜና የሆነው ኢትዮጵያ ውስጥ የሚደረገው ነበር። ጠቅላላው የሰሜን ግንባር አልቆለታል። ንጉሱም እየሸሹ ነበር። የት እንዳሉ ግን ማንም አያውቅም። ያዘቦና የወሎ ኦሮሞዎች ድሮ የደረሰባቸውን በደል ለመበቀል ከግንባር የሚመለሰውን ጦር ይዘርፉትና ይወጉት ነበር። ራስ ሙሉጌታና ልጃቸው ተገድለዋል። ጣሊያኖቹ ጉዟቸውን ወደ ደሴ እየቀጠሉ ነበር። አረንጓዴ ነጭና ቀይ ቀለም ያለው ኢጣሊያኖች ባንዲራም በጣና ሐይቅ ዳርቻ ለ24 ሰዓታት ሲውለበለብ ነበር። በኦጋዴን ግንባር ኢትዮጵያውያን መክተው እንደያዙ ነው። ነገር ግን የጊዜ ጉዳይ ነው እንጂ መስመሩ መሰበሩ አይቀርም። አቅሚለሹ ሊግ ኦፍ ኔሽንስ ስብሰባ በመጥራትና አስተያየት በመደርደር ጊዜ እያጠፋ ነው። የንጉሱ ኃይለኛ ተናጋሪ የነጭ አማካሪዎች በሙሉ አገሩን ለመልቀቅ የተገኘውን አጋጣሚ እየተጠቀሙ ነው። ምክንያቱም ሁኔታው ደካማና አደገኛ ነው ብለው አስበዋል። በግልጽ አጠቃላይ የሆነ ድምዳሜ አለ። ነገር ግን ገና በጦርነት ያልተሸነፈው ያልጋወራሹ ጦር በቦታው እያለ ጠላት እንዴት ብሎ ነው ደጤ ድረስ የዘለቀው? እንዲህ ብለን ነበር እኛም አስበን የነበረው። ፋሲካን በደብረ ታቦር ካከበርን በኋላ ወዲያውኑ በጋይንትና በመቅደላ አድርገን ወደ ደሴ መጓዝ ነበረብን። በየቀኑ የሚሸሹ የራስ ካሳ ሰዎች ይመጡ ነበር። እነዚህን የተጎዱ ወታደሮች ማየት በጣም ያሳዝን ነበር። አቅም ያነሳቸው እራፊ የለበሱ በተቅማጥና በፈንጣጣ የደከሙ ነበሩ። በየቀኑ በአስሮች ቤት የሚቆጠሩት እየሞቱ ነበር። የቤተ ክርስቲያንም ቅጥርም በቂና ሰፊ ስላልነበረ በየሜዳው ነበር የሚቀበሩት። አንድ ቀን አንድ ትልቅ ባለስልጣን ከብዙ መቶ ወታደሮች ጋር ሸሽቶ መጣ። ወዲያውኑ ወደ አዲስ አበባ ሊሄድ ነው። የባንክ ሰራተኞቹ፣ ፓይለቶቹና እኔም ልንከተለው ወሰንና ተዘጋጀን። ደጃች አያሌው ግን እኔን እንዳልሄድ ከለከሉኝ። አያሌው ሁኔታው በጣም አደገኛ ነው፣ ያሰቡት ቦታም አይደርሱም አሉ። ለመንኩ፣ ጸለይኩ። ቢከለክሉኝም እሄዳለሁ ብዬ አስፈራራው። የራሴ አለቃ ራሴ አይደለሁም እንዴ? አይሆንም፣ እሄዳለሁ ብዬ ከሞከርኩ እንደሚያስሩኝ ነገሩኝ። ምክንያቱም በመንገድ ላይ እንድገደል አልፈለጉም። ስለዚህ ሌሎቹ ጥለውኝ ሄዱ። በመቅረቴ ተጸጽቼ አላውቅም። በአንድ ሳምንት ውስጥ ሁሉም ተገደሉ። ምዕራፍ 22 መከበብ። በበጊምድር በራስ ካሳና በልጆቻቸው በአስፋወሰንና በወንድ ወሰን ላይ ከፍተኛ ጥላቻ ነበር። ምክንያቱም በራስ ወዳድነት የመሰረቱት የግብር ስርዓት ገበሬውን የሚበዘብዝ ነበር። እያንዳንዱ ገበሬ ካመረተው ሰብል አንድ አስረኛውን ዋጋ፣ ለእያንዳንዱ በሬ ሁለት ማርትሬዛ፣ ለበግ አንድ አስረኛ፣ አንድ ማርትሬዛ በጎጆ፣ ከዶሮ አንድ አስረኛውን፣ ለሰራዊቱ የሚሆን አራት ማርትሬዛ፣ ሁለት ማርትሬዛ ለፍርድ ቤት፣ ገበያ ላይ ለተሸጡ ማንኛውም ዕቃዎች አንድ አስረኛውን ዋጋ፣ በተጨማሪም ደግሞ ለአገረ ገዢው በድምሩ የ30 ቀን የጉልበት ሥራም ነበረበት። ከዚህ በተጨማሪ ከጠቅላላ ገቢ አንድ አስረኛውን ለቤተ ክርስቲያን፣ ብዙ ጊዜ ደግሞ ተጨማሪ ግብር ለማዕከላዊ መንግሥት ይሰበሰብ ነበር። በድምሩ የበጊምድር ገበሬ ከዓመት ገቢው ከ50 እስከ 60 በመቶ ድረስ ይገብር ነበር። በዚህ ሁኔታ እንግዲህ የአሁኑ ገዥ አስፋወሰን ደብረ ታቦር ላለመቆየት ሲወስኑ እንግዳ ነገር አይሆንም። ከእኛ ጋር በመሆን አዲስ አበባ ለመሄድ ወስነዋል። የአገሩ ሰዎች በሚስጥር ወደ ጣሊያኖች ወደ ጎንደር ተወካይ ልከው ጣሊያኖቹን የተቀበሉ መሆኑን ለማረጋገጥ እንደሞከሩ አስፋወሰን ያውቃሉ። ከሌሎች ከተሞች ተለይቶ ደብረ ታቦር በቦምብ ያልተደበደበበት ምክንያትም የሚስጥር መልእክት መሆኑን መረዳት ይቻላል። ሚያዝያ 6 ቀን በጠዋቱ የኔ አለቃ ደጃቻ ያያሉ ካማቻቸው ጋር በመሆን ከተማውን ጥለው በመውጣት በመስራት በኩል 2 ኪሎ ሜትር ርቀት ላይ ካምፕ መሰረቱ። እኔ ራሴ ምሽት እስከሚሆን ዘገየሁ። ምክንያቱም ከጓደኞቼ ከሚስዮናዊዋኑ ጋር እስከተቻለ ድረስ አብሬ መቆየት ፈልጌያለሁ። የነሱን ምክር መቀበል ግን አልፈለኩም። ምክራቸውም ጣሊያኖቹ እስከሚመጡ ድረስ ከነሱ ጋር ሆኜ እንድጠብቅ ነበር። የኢትዮጵያ መንግስት ሰራተኛ ስለሆን ራሴን አሳልፌ ለመስጠት አልወሰንኩም። ከዚህ በተጨማሪ እንዲህ አይነት ነገር ማድረግ ደጃዝማችን መክዳት ነው ብዬ አምናለሁ። ምንም እንኳ ወደፊት ምንም የምረዳቸው ነገር ባይኖር በክፉ ጊዜ ከጎናቸው መቆም የኔ ኃላፊነት ነው ብዬ አስቤያለሁ። ማታው በችኮላ ነው የደረሰው። ስለዚህ ጓደኞቼ ትቼ መሄድ ነበረብኝ። ልቤ እየተጎተተ በጥሎዬ ላይ ተሳፈርኩና ጀርባዬን ላስደሳችሁ የሚስዮን ጣቢያ ሰጠሁ። ለአጭር ጊዜ በሚስዮኑ ጣቢያ ባሳለፍኩበት ጊዜ የለመድኩትን አኗኗር ጭልፍታ አይቼ ነበር። አሁን ግን እንደገና እየተዘጋብኝ ነው። እንደገና ደረቁ መሬት መኝታዬ ሊሆን ነው። እንደገና አምስት አቶችን እንደ ሹካ ልጠቀም ነው። እንደገናም ከቅማል ጋር ልንገናኝ ነው። እንግዲህ ይህን መድረሻው ያልታወቀ ያልተቋረጠ የመከራ መንገድ ልቀጥል ነው። ለንደስተን ቢሆን እይታው ብሩህ ነበር። የማስታውሰው ትዝታ አግኝቻለሁ። ወዳጅነት የሚያሳዩ ሰዎች ትዝታ፣ በሰላም የሚያሳልፍኳቸው ሰዓቶች፣ ሰላማዊ የነበሩ የማንበቢያ ቀኖች፣ ከሰዎች ጋር ያደረግኩት ተሐድሶ የሚሰጥ ንግግር። ይህ ትዝታ እንግዲህ የሚመጣውን አዲስ ማዕበል ለማሳለፍ ይረዳኛል። ግማሽ መንገድ በጀርባዬ ትቼ ነበር ጨለማው መስፈን ሲጀምር። በአካባቢያችንና በተለያየ አቅጣጫ የተኩስ ድምፅ መስማት ጀመርኩ። የውሻ ጥርስ የሚባል ማለፊያ ቦታ ላይ ነበር። ከፍታው ላይ ባሉ ሰዎች እንድንቆም ታዘዙ። በቅሎን ሲመራ ከነበረው ወታደር ጋር በመሆን ከኮርቻ ወርጄ ጥይቶች በጎናችን እያፋጩ በተቻለ ፍጥነት መሮጥ ጀመር። ትንሽ 100 ሜትሮች ወደፊት እንደሮጥን ወንዝ አጠገብ ስንደርስ ደጃቻ እያሌው የሰጡኝን አውቶማቲክ መሳሪያ ጠመድ። የተኩስ ልውውጡ ለደቂቃዎች ቀጠለ። ቆይቶም የተፋጠጡት ከአውቶማቲክ መሳሪያ ጋር ስለነበር ወንበዴዎች ተኩስ በማቆማቸው ደስተኛ ሳይሆኑ አይቀሩም። ከዚያ በኋላ መንገዳችንን ያለምንም ረብሻ መቀጠል ቻል። በሚቀጥለው ቀን በበጌ ምድር አረንጓዴና ለምለም ነገር ግን ቀዝቃዛና ደጋማ በሆነው ክፍል አቋርጠን መጓዝ ቀጠል። በየቦታው ብዛት ያለው የቀንድ ከብት፣ የበግ፣ የፈረስና የበቅሎ መንጋ አየን። ለመጀመሪያ ጊዜ በኢትዮጵያ በፈረስ የሚያርሱ ገበሬዎች አየሁ። ሌላ ጊዜ በበሬ ነው የሚታረሰው። አመሻሽ ላይ ደጃዝማች አያሌው ከአካባቢው ሰዎች በጣም ቁም ነገር ያለው መልእክት ይዘናል የሚሉ ተወካዮችን ተቀበሉ። በዚያን ጊዜም ግልጽ የሆነው ገበሬዎቹ ደጃች አያሌው በመካከላቸው አልፈው ቢሄዱ ችግር እንደሌለባቸው ነው። ደጃዝማቹ ችግር ላይ እንደሆኑና ንጉሠ ነገሥቱን ለመገናኘት እንደሚሄዱ አውቀዋል። ነገር ግን ደጃዝማች ከራስ ካሳ ልጅ ካስፋውሰን ጋር አብረው እንዳይጓዙ ጠየቁ። ምክንያቱም የራስ ካሳ ልጅ በመሬታቸው አልፈው እንዲሄዱ አልፈለጉም። ሲጨቁኗቸው ስለኖሩ የነሱም ባስ ይፈስ እንደኖረው ሁሉ ደማቸውን ካላዩ እንደማይረኩ ገለጹ። በጥያቄያችሁ ባልስማማስ ብለው ጠየቁ። ደጃዝማች ምንም አይነት የሰውነት ምልክት ሳያሳዩ መልካም ህዝቡ አማራጭ አለው። ስለዚህ አያሌውም ቢሆኑ የበዳዮቹ ንጣ ይካፈላሉ። የደጃዝማች ደማቸው ነው የፈላው። ቀጥሎም አስፋወሰን እኔስ ከፈቀድኩ ድረስ አብሮኝ ይሄዳል። እናጠቃለን ብላችሁ ከደፈራችሁ መልአኩ ገብርኤል ይርዳኝ ቤታችሁንና እናንተን አቃጠላችኋለሁ። የመትረየቴ እሳት ራስ ትሆናላችሁ አሉ። ቅዱስ ገብርኤል የአያሌው ጠባቂ መልአክ ነው። አያሌው ለገብርኤል ከማሉ አለቀለት ማለት ነው። ይህንንም ድፍን ኢትዮጵያ ያውቀዋል። ከገበሬዎችም የመጣ ጥቃት አልነበረም። ከፍታው 4200 ሜትር የሆነው ጉና ተራራ ስንደርስ በብርድ ሰውነታችን ሊረጋ ምንም አልቀረውም። አስፋወሰንም የመረጋጋት ስሜት ተሰማቸው። አዲስ አበባ ቶሎ ለመድረስ ወደ ደቡብ አቅጣጫ ከኛ ተለይተው ሄዱ። ከእሳቸውም ጋር 500 ወንዶችና ሴቶች ነበሩ። በተጨማሪም የኛ ኢጣሊያን ምርኮኞችና ሌሎች 3 በራስ ካሳ የተማረኩ ወደ ደብረ ታቦር የተላኩ ጣሊያኖችም ነበሩ። እኛ ደግሞ ወደ ምስራቅ አቅጣጫ ወደ ደሴ የሚወስደውን መንገድ ያዝ። መጀመሪያ ደጃቻ እያሌው የትውልድ ቦታቸውን በጋይንት የሚገኘውን ኤፍራታን ማየት ፈለጉ። እናታቸውንና ወንድማቸውን መጠየቅ ፈልገዋል። ልጃቸው ሳይሰሙ እናትየዋ ከሞቱ መንፈቅ አልፏል። ጋይንት ስንደርስ የደጃዝማች አድማሱ እንግዶች ነበር። አድማሱ ከወንድማቸው ከአያሌው ጋር የሚያመሳስላቸው ነገር የለም። ተጫዋች ናቸው፣ ወፍራምም ነበሩ። አድማሱን በሕይወታቸው በጣም የሚያስደስታቸው ነገር ጥሩ ምግብ ከጨዋታና ከሳቅ ጋር ተበልቶ የሚመች እረፍት ማድረግና ቀኑን ሙሉ መተኛት ነው። ሌላ የተለየ ባህሪ ካላቸው ደግሞ በቆይታ የሚታይ ነገር ነበር። ለማደሪያ የተሰጠኝ ትልቅ ድንኳን ነበር። በጣራው ላይ ትልቅ ቀይ መስቀል ተስሎበታል። አድማሱን ምን ማለት ነው ብዬ ስጠይቅ ቀይ መስቀል ያስቀባሁት ጣሊያኖቹ እንዳይደበድቡት ለማታለል ነው በማለት የጮሌ መልስ ሰጡኝ። ይህንን ማታለል የጀመሩት ራስ ካሳ ናቸው። እሳቸውን ተከትሎ ጦሩም ቀጥሎበታል። ስለዚህ አሉ አድማሱ በረጅሙ እየተነፈሱ፣ ብዙ ሳይቆይ ጣሊያኖቹ ማታለል መሆኑን ማወቅ ይጀምራሉ። በርቀት የመቅደላ ተራራ ይታየናል። ወደ ትልቁ የበሽሎ ወንዝ ለመሄድ እየተዘጋጀን እያለን ደሴ በጣሊያኖች መያዙን የሚገልጽ ዜና ደረሰን። የማይታመን ነገር ነው የመሰለው። ደጃዝማችም እውነት መሆኑን ለማረጋገጥ 2 ሰዎች ላኩ። ከአምስት ቀናት በኋላ መልክተኞቹ ተመለሱ። የተወራው ነገር እውነት መሆኑንም አረጋገጡ። እንዲያውም ብዙ ተጨማሪ ወሬ ይዘው መጡ። ጣሊያኖቹ ወደ አዲስ አበባ ለመሄድ ወስነው ወደፊት እየገሰገሱ ነው። የያዟቸው መኪናዎች ብዛት ስላላቸው መቁጠርም አስቸጋሪ ነበር። አሁን ያለን አማራጭ 2 ብቻ ነው፤ ወደ ምዕራብ በኩል ወደ ጎጃም መሄድ፣ አለዚያም ወደ አዲስ አበባ መቀጠል ነው። ወደ አዲስ አበባ መሄዱ ጥሩ ሐሳብ መሰለ። ለማንኛውም ለደህንነት ሲባል 2 መልክተኞች ወደ አዲስ አበባ ሄደው ሁኔታውን እንዲያጣሩ ተደረገ። በዚህ ሁኔታ እያለን ውሎ አድሮ መከበባችን ግልጽ ሆኖ ታወቀ። የስማዳ ገበሬዎች በምዕራብና በደቡብ በኩል ተሰባስበዋል። ደፍሮ በመሬታቸው በኩል የሚያልፈውን ማንም ሰው ለመግደል ወስነዋል። አስፋወሰን በብልጠት ሾልከው አምልጠዋል። ገበሬዎችም እንዲህ ያለ ነገር አይደገምም ብለዋል። ሁለቱ ኢትዮጵያ ፓይለቶች የባንኩ ሰራተኞችና አብሮ የነበረው ጦር ለአራት ቀናት ራሳቸውን ተከላክለው ነበር። ሆኖም በመጨረሻው ተገለዋል። ሚያዝያ 21 ቀን ጣሊያኖቹ ደብረታቦር ከተማ ገብተዋል። ከሳምንት በኋላ ደግሞ ያ የምናቀው መሐመድ ኢማም የኤርትራው ገዢ የጋስፓሪኒ መልክተኛ ሆኖ መጣ። ሐሳቡ እንግዲህ ይህን የሚያህል ትልቅ ሰው ደብረታቦር ድረስ በድካም መምጣቱ ለአያሌው ወዳጅነት ተብሎ ስለሆነ መሐመድ ኢማም አያሌው እጃቸውን እንዲሰጡ ሊያሳምናቸው ይችላል ነው። ደጃዝማች ምንም አይነት ተቃውሞ እንዳያደርጉ ምክር ተሰጣቸው። ቢያደርጉ የሚጎዱት እሳቸው ናቸው። ምክንያቱም የኃይለ ሥላሴ መንግስት የሚባል ነገር የለም። ጋስፓሪኒ ፊርማው ያለበትና ማህተም በተደረገበት ደብዳቤ አያሌው መልካም አመለካከት ካሳዩ ምንም እንደማይደረጉ ዋስትና ሰጥቷል። የተከበረው የኤርትራው ገዥ ለአያሌው የራስ ማዕረግ ከነሙሉ ጥቅሙ እንዲሰጣቸው ከጣሊያን መንግስት ሊጠይቅላቸው አስቧል። ደብዳቤውን ካስረከበ በኋላ የተከበረው አስታራቂ ማስታወቅ የፈለገው በግሉ በራሱ በወዳጅነት እንደመጣ እንጂ በጣሊያን መንግስት እንዳልተላከ ነው። መሐመድ ኢማም በመጣ በሁለተኛው ቀን ወደ አዲስ አበባ ተልከው የነበሩት ሁለቱ ፈጣን መልክተኞች ተመለሱ። እንዴት አድርገው የ300 ኪሎ ሜትር ርቀት በሶስት ቀን ተኩል እንደሸፈኑ ለመግለጽ አስቸጋሪ ነው። እንጦጦ ጋራ ላይ ሆነው አዲስ አበባ በእሳት ሲቃጠል አይተዋል። ዲያብሎስ ከተማውን እያመሰው ነበር። ንጉሱ ወደ ጅቡቲ ሸሽተዋል። ጣሊያኖችም እየተቃረቡ ነበር። መላው አገሩ ቅጥ ያጣ ለመሆኑ በመልክተኞቹ ይታወቃል። ከለበሱት ሱሪ በስተቀር ሁሉም ነገር ተወስዶባቸዋል። ሕይወታቸውም የተረፈው ጠመንጃ ባለመያዛቸውና የነበራቸውን በፈቃደኝነት በመስጠታቸው ነበር። በዚህ ሁኔታ እያለን ጣሊያኖቹ በሚስጥር ገበሬዎቹን የሚያስፈራራ ቅስቀሳ ያስደርጉ ነበር። አያሌዎቹን ካልሰጠ አውሮፕላኖች እሱ ያለበትን ቦታና አካባቢውን በሙሉ እንደሚደበድቡ ነው። አውሮፕላኖቹ አንድ ቀን ብቅ አሉ። ነገር ግን ቦምብ ሳይሆን ወረቀት ነበር የሚረጩት። አዲስ አበባ መያዙን፣ ጠቅላላው አገሩ እጅ መስጠቱንና የጣሊያኑ ንጉስ የኢትዮጵያ ንጉስ መሆኑን የሚገልጽ ነበር። በመጨረሻም ደጃዝማች አያሌው ለጣሊያኖች እጃቸውን ለመስጠት ወሰኑ። የወሰኑት ውሳኔ ትክክል ወይም ስህተት ይሆን እኔ ፍርድ መስጠት የምችልበት ሁኔታ አይደለም። ውሳኔው የራሳቸው ነው። እኔ የማውቀው ነገር ቢኖር ደጃዝማቹ ያንን እርምጃ ባይወስዱ ኖሮ አንደኛችንም በሕይወት አንገኝም ነበር። ሌላ አማራጭ አልነበረም። ግንቦት 7 ቀን ደጃዝማች በፍጥነት ወደ ደብረታቦር ተመለሱ። ምክንያቱም ጋስፓሪኒ ለመልሱ ከሁለት ቀን በላይ መጠበቅ እንደማይችል አስታውቆ ስለነበር ነው። እኔ ለጊዜው ከወይዘሮ ማናህዶች ጋር በመሆን ኤፍራታ ቆየው። ከሳምንት በኋላ ወይዘሮዋ ባላቸውን ሊከተሉ ነው። ከእኔ ምንም ግፊት ሳይኖር ደጃዝማች ጣሊያኖቹ እኔን እንዳይነኩኝ ከጣሊያኑ አገረ ገዥ ቃል ማግኘት ፈልገዋል። ደጃዝማች እኔ በጥይት ተረሽኜ የምገደል ወይም ደግሞ እስር ቤት ውስጥ የሚወረውሩኝ ወይም ሌላ አይነት ስቃይ ያደርሱብኛል ብለው ፈርተዋል። እኔ ዶክተር ነኝ እና ያደረግኩት ነገር የለም። ስለዚህ መጨነቅ አያስፈልግም ብዬ ብከራከርም ሊሰሙኝ አልፈለጉም። ምናልባትም ትክክል ነበሩ። ግንቦት 16 ቀን ሁሉም ነገር በጥሩ ሁኔታ ተስተካክሏል የሚል መልእክት ከደጃዝማች ከሰማን በኋላ ወደ ደብረ ታቦር መመለስ ጀመርን። የጣሊያኑ አገረገሽ ለአያሌው የክብር ቃሉን ሰጥቷል። ያያሪው ሐኪም በምንም አይነት ምንም ነገር አይደርስበትም እንዲያውም ድንበር ተሻግሮ እንዲሄድ እንደሚረዱ ነው የተነገረው። በግንቦት በደብረ ታቦር ከተማ በየቦታው በብዛት ቆመውና እየተንቀሳቀሱ ከሚታዩ የጣሊያን ወታደሮች በስተቀር ከተማው ከዚህ በፊት እንዳየነው ሌላ ለውጥ አልነበረው። አዲስ ነገር ያየሁት ቢኖር መንገዶችና ገበያዎች በሚስቁና በሚያውካኩ የተለያየ ቀለም ያለው የሐር ቀሚስ በለበሱ ደስተኛ ወጣት ሴቶች ተሞልቷል። ስልጣኔ የኢጣሊያኖችን እግር ተከትሎ መጥቷል። በተጨማሪም ሰዎች ከዚህ በፊት ያልታየ እፍረት የለሽና ወራዳ ባህሪ ማሳየት ጀምረዋል። በሚቀጥለው ቀን የሁለቱ ጦር ክፍሎች ኃላፊ ወደ ነበረው ሜጀር ኡጎሊኒ ቢሮ ተጠራው። የመጀመሪያ ግንኙነታችን የተፋጠጠ አይነትና ከሜጀሩም በኩል ወዳጅነት የጎደለው ነበር። ከጥቂት ቀናት በኋላ በተለይም በማስተርጎም ከረዳሁት በኋላ በመካከላችን የነበረው ሁኔታ ተሻሻለ። የእሱ አስተርጓሚ የሚረባ አልነበረም። ወደ ቤት ደብዳቤ እንድልክ ረዳኝ። በተጨማሪም ለነበሩት ባለስልጣኖች ወደ አዲስ አበባ እንድጓዝ ስለሚያስፈልገኝ ፈቃድ ቴሌግራም እንድልክ ረዳኝ። ሲጋራዎችም ሰጠኝ። የሲጋራው ነገር የወዳጅነት ይሁን ተጠራጠራለሁ። ከሶስት ወራት ማጨስ አቁሜ ስለነበር በጣም ጥሩ ስሜት ነበረኝ። ለማንኛውም በደብረ ታቦር የመጀመሪያው ሲጋራ ጥሩ ጣዕም ነበረው። የጉዞ ፈቃድ እስኪሰጠኝ በደብረ ታቦር ያሳለፍኩት 3 ሳምንት የሚሆን አሰልቺ ጊዜ የሜጀር ኡጎሊኒ ጥፋት አልነበረም። ወዳጅና የሚከበር የሰሜናዊ ኢጣሊያ ተወላጅ የሆነው ሰውዬ በሚቻለው አቅም እኔን ለመርዳት ሞክሯል። በስሩ ካሉ መኮንኖችም ጋር ወዳጅነት መስርቼ ነበር። ሁል ጊዜ ከኔ ከሚርቀው ከወጣቱ ዶክተር በስተቀር ሚስዮናውያን ጓደኞቼ ከተማው እንደተያዘ በዚያኑ ቀን ለቀው ሄደዋል። ሁሉንም ነገር ጥለው እንዲሄዱ ተገደው በፍጥነት ወደ ጎንደር ተወስደዋል። ለዚህ ፈጣንና አስገዳጅ ለቆ መሄድ በዚያን ጊዜ የተሰጣቸው ምክንያት አያሌው ከተማውን ስለሚያጠቁ ለደህንነታቸው ሲባል ጎንደር መሄድ ነበረባቸው። ነገር ግን አያሌው እጃቸውን ከሰጡ በኋላ ሚስዮናውያኑ አልተመለሱም። የሚስዮኑ ማዕከልም ለወታደራዊ ሥራ ተወስዷል።
Go with your God, I'm ready to go. Go with your God, I'm ready to go.
ለላ ፕሮግራማችን በዚሁ ይተናቀቃል። ዲነኑ ፕሮግራም ነገ ጠዋት ካንድ ከሶስት እንዲሁም ከሰዓት በኋላ ከሰባት እስከ 9 ሰዓት በድጋሚ እናሰማለን። ደህና ሁኑ።
I'm sorry. ድምፅ ነው።